አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በቅድሚያ የወያኔን የዘር ፖለቲካ አስመልክቶ በሉሉ ከበደ የቀረበውን ጽሑፍ እናሰማለን። ይህ ጽሑፍ በፍኖተ ዴሞክራሲ የተላለፈው በየካቲት 2005 ዓመተ ምህረት ነበር። በማስከተልም በ90ዎቹ መጨረሻ አካባቢ ፖለቲካ እንደወግ በሚል በተከታታይ ከሚወጡት ከሃማቱ ጽሑፎች አንዱን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። አድማጮቻችን በማስከተል ሉሉ ከበደ የወያኔን ዘር ፖለቲካ በሚመለከት ያቀረቡትን ጽሑፍ እናሰማለን። ባለፈው ሂትለርና የወያኔን መሪዎች ባነጻጸርኩበት ጽሑፍ ላይ መለስ ስብሐት በአማራው ህዝብ ላይ በሰፊው ሊያንቀሳቅሱ የሞከሩት እልቂት እንዴት በሚፈልጉት ልክ እንዳልገፋላቸው ኋላ ላይ እናወጋለን ብዬ ነበር። ባለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ስርዓትን መቃወም አንድ ነገር ነው። ስርዓቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ስርዓት ስሎ የመደብ ጠላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለደህነትህ ለኋላ ቀርነትህ ተጠያቂ ጠላትህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጥላት ከሚደረግ ትልምና እቅድ የተለየ አላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳች ምክንያት አይኖርም። ባለፉት 22 አመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም በአገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው በአፈሙዝም ይሁን በምርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባጉጉ በአሰቦት ደብረወጋዳም በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ሕዝብ ለምዕት ዓመት ያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስፋት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ ያገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባጠባቂ የመላው አማራ ህዝብ ድርጅት በዚህ ክብለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በያለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማሰማራት ነበር። ህወሓትና ኦነግ ያሰማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም ባህረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይም ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሐረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት ቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጠቁታል። ልብ ይሏል፣ በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። ያ ደሃ አርሶ አደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። ቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ትዕዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደርም ባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሃ አብሮ አደግ ወንድሜን ግደል አትበሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ ይመሰላችሁ? ግደሉኝ ብትፈልጉ፣ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃ አማራ ያን ዕለት ከነ ልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ህዝብ በእንዴት ያለ ሁኔታ ነው አብሮ መኖር የያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ህዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሐረርጌ ውስጥ ነው ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ወነጎችም እስርስራቸው ይሉ ነበር። በዚች በማወሳት ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ኦነጎች ቢሮ ገባገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የኦነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ዥው ዥው ይሉ የነበሩት አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግርኛ እንጂ አንዲት የአማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፍን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፍኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን የአማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህ ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ፣ እነዚህ ኦሮሞዎች አይደሉም፣ ምን እንደሆኑም አናውቅም፣ ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ፣ ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው? ምን ያደርጋሉ እዚህ? የኦሮሞ ነጻ አውጪ ናቸው፣ ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ለማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብት አርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትንም አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል፣ ሰውም ይሞታል። እና ታዲያ አሁን በማወሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህ ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እነሆ ነገም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ፣ ጣልቃም አይገቡም። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ፣ ከተማዋ ጭር እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ሕዝብ ያሳዩት አጋርነትና ተቆርቋሪነት፣ ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ትተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው? አልንና የተወሰንን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች የሞተን የሚቀብሩ የታመመን የሚያስታምሙ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ህዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ህይወት ለማትረፍ በቃች። ህዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ህዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ህዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመስተሳሰብ መንፈስና ባህል ምን ጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም። የኢትዮጵያን ሀብት ዘርፈን የኢትዮጵያን ህዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ህዝብ አንድ ሆኖ በቃ ያለቀ በመጨረሻዋ ሰዓት ወዮ ለዘረኞች። በስደት በምኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻን እንደሚያስተላልፉ የሚያመለክት አንድ ገጠመኝ ላክል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ህፃናት ወንዶች ልጆች እድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በእረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ ሀገር ከመጣህ ተመልሰህ ሂደሃል? አዎ፣ 7 ዓመት የነበርኩ ጊዜ ሄጄ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ሕፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ያደርግና ኢትዮጵያ የአማራዎች አገር ነው፣ ጥሩ አይደለም፣ ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባትን። አባትም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደ ማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል፣ እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ሕፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ኖ ከእንግዲህ አንተ የኔ ጓደኛ አትሆንም። አንተ ነህ አይ ሄት እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባ አልፈለገም። ጓደኛ አልሆንህም ካለህ ምርጫውን አክብር አትረብሸው ሌላ ጊዜ በደም በስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል። ይብቃያ ከናቱ ወይም ካባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው የማምነው። መልካሙ ነገር እነዚህ ህፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለውም። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወቅ እያለ ነውና የሚያሳድጋቸው። በዘሪቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ህፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ሰንፍሰው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ውንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የህዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራጭነት ብቻ በሆነበት ምድራችን ለሚያድጉት ህፃናቶቻችን ወደፊት ዕጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 ዓመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ የዩኒቨርሲቲ ተማሪዎች በታሪካችን ለማጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልዱን እያዘቀጠልን እንዳለ ነው። ተበልጠናል። ልጆቻችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድጋቸው አልቻልንም። ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው። ኢትዮጵያዊ ማንነታቸውን፣ ህብረ ህዝብነታቸውን፣ የባህል የቋንቋ የስነ ልቡና ውህደታቸውን አያት ቅድመ አያቶቻቸው ከባዕዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ አገር እንዳለቻቸው ባለመጠራጠር እንዲያውቁ አላደረግንም። ለዚህም ነው አንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው። ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻል ነው። ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ዋጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም። የኢትዮጵያ ልጆች ዕጣ ፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ እየጋታቸው ያለውን የመጥፊያ መርዝ እንዳይውጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት፣ ብዛትና አይነት፣ ባህላችንን፣ ቋንቋችንን፣ አንድነታችንን፣ የምድራችንን ልክ ማስተማር ይጠበቅብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፈ ሁሉ አማራውም፣ ኦሮሞውም፣ ትግሬውም፣ አፋሩም፣ ሶማሌውም ሁሉም ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን፣ ቡቃዮቻችን እናስብ። የሚቀጥሉት 30 እና 40 ዓመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ እያስገባቸው ያሉ ባዕዳን ባለሀብቶች ይችን አገር ይቆጣጠሯታል፣ ይከራመቷታል። እነዚህ ከውጭ እያስገቡ መሬት የሚያድሏቸው ባዕዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ። ለህዝባቸው የተትረፈረፈ ምግብ፣ ለኢንዱስትሪያቸው ጥሬ ሀብት፣ ለሸቀጣቸው ማራገፊያ ሰፊ ገበያ ኢትዮጵያ እየተበለተችላቸው ነው። መሬትን ለማረስ መጀመሪያ ደኑን መመንጠር እንደሚገባ መሬቱን ለባዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጠውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጨፍጨፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ህዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየተጠበቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺህ ማይል ርቀት ያያሉ ህዝቦች ይኖሩበታል። በብዙ ሺህ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል፣ ያድጉበታል። እቺ ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል። እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥ እናድርገው። ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን።
Yeah. ስንት አይነት ሆድ አለ? አቤት ሆዳይ ስንት አይነት ሆድ አለ? የሚያስተገስግ ወገን መጠጠቅ አይፋሽቶች ይሽግ ስንት አይነት ሆድ አለ? ስንት አይነት ሆድ አለ? ማቀፋ የበጠሰ በቃን የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ? አይሁዳም ወይሁዳም አቤት ይሁድ ማስን ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ? ሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶት ካናት ጠጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ኢህአዴግ ሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩት ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ ብብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያዝ መያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞ ከርከሮ ከጉማሬ ማ አቤት ይሁድ አይነት ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቶ አይቆረበት። ስንት አይነት አፍ አለ? በሆድ የታሰረ። ስንት አይነት ጆሮ አለ? ሰምቶ አዳፈን። ስንት አይነት ጣት አለ? ቀስሩ ያዘገ። አቤት 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 የስብና ክል ስንት አይነት ሆድ አለ? ማቀፈ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስቡ ወገን መጠንቀቂያ ተጓዥ ጎተራዎች የሚተፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላስተላ ሁሉንም በመላ በሰው ስም ጎተራ አፋቸው ጉልቻ እኛን አሳልፎ ለኔ ከፍቼ ብቻ ውለታቸው ነው ድገታቸው ሆድ በሆነ ሞታቸው የነገን የሚያስብ ሊና ለሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኔ ቆዳላ ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴ ጋዜ ቦላ በወለድ ያስያዘች አንድ አይጠ ሞገጥ የሚምትባል ከፊትም ኋላም ሆድ የተሸከመች አይነት የሚመስሉ የሚዘገነኑ ሰፊ ሆድ ያዘሉ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያ ሳባፋቸው ይላላ ከሆዳሞች ወዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆድ አለ? በወገንም ባዋኝ ደምረግ ቋዳሪ በክህደት ውርደት የተነፈነ ከርስ ይዞ ተሽከርካል ሀገሩ ተፈርዞ ወገኑ ሲቆላ ከገዳይ ግራ ቆሞ ጠጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከእንስሳ የሚለየው ነገር የነገን አስቦ ዛሬ አስልቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው የጋማ ከብት እንኳን እስኪሚሞር ድረስ ቆሞ ያገለግላል የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቃል ቢያነሱትም ሆዳ ኖሮ እስካልጠቀመ ቢጠፋም አይጎዳም። አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆነ ቦታቸው የነገን የሚያስብ ሊና ንሷቸው ካቻ ምናም አምናም ዛሬም ሆዳው ናቸው። አቤት ይሁድ አይነት ስንት አይነት ሆዳ አለ፣ ስንት አይነት ቀይላ ወገኑን ጠቅጥቁ በደስታ
ፖለቲካ እንደወቅ በሃማ ቱማ የቅሌት እናት ሁሌም እርጉዝ ናት የተባለው በሀገራችን በኢትዮጵያ ሀቅ ከሆነ ዘመን አልፏል። ጠላት ሲወራት የሸሹትና ባንዳ የሆኑትም ተመልሰው ደማቸውን ያፈሰሱትን አርበኞች ሰቅለውና አሰቅለው አግልለውና አሳደው የሐሰት ታሪክ ጽፈው የሥልጣን ባለቤቶችና ባለሀብትም ሲሆኑ ታይተዋል። ቅሌት ቢቀልም የለመዱትን ሲያከሳቸው አላየንም። የታሪክ ጎማ ጭቁኑን እየዳመጠና ግፈኞችንም መድረክ እየሰጠ በተጓዘባት በዚች የጋራ ሀገራችን ዘመናዊ ባንዶች እየፈሉ ቅሌትን የክብር ካባ አድርገው እየለበሱ በውርደት ሲከብሩ፣ ቆሽሸው ሲሾሙ፣ ደም አፍስሰው ሲሸለሙ አይተናል፣ ታዝበናል። ቅሌትና አድርባይነት በደማቸው ለዘወትር ሲል ሊንሸራሸር የተፈረረባቸው ይመስል ደግሞ የትላንት ቅሌታቸው ውርደትን ቢያከናንባቸውም ዛሬም ለአዲስ ጌታ ያንኑ ለመድገም፣ ለመጎንበስ፣ ለመነጠፍና እሺ ካላቸውም ጃስ ካላቸውም ሕዝብን ዳግም ለመንከስ ዝግጁነታቸውን ይገልጣሉ። የቅሌት እናት በኢትዮጵያ መቶ መቶውን በየሰዓቱ ትወልዳለች። አድርባይነት ልክፍት ነው፣ በሽታ ነው። ህሊናና ሰብእናን ሽጦ ለልክስክስ የግል ጥቅም ማድረግ ማለት ነው። አድርባይ መርህ ክታብ እምነት የለውም። እንደ ቄጠማ ለሽ እንደ ውሃ አሰስ ማለት የጊዜውን ቅርጽ መያዝ፣ የጊዜውን ጩኸት መጮህ፣ ጌታ መቀያየር ጠባዩ ነው። ኃያል ለመሰለው ይሰግዳል። ካዋጣ እናቱን ሀገሩንም ሁሉንም ያስማማል፣ ይሸጣል። እንደ እስስት እየተቀያየረ በነፈሰበት እየነጎደ ሐቀኞችን ያዋክባል፣ አሳልፎ ይሰጣል፣ ይክዳል። በንጹሐን ደምና እንባ ላይ ቀዝፎ ኪሱን ሊያዳብር ሊከብር ሊሾምም ይራወጣል። ያድርባይ ደደብና ብልጣለሁ። ሐቀኛ ንጹሕ ቀጥተኛና ጻድቅ ግን የለውም። ባጼውም ዘመን በመንግስቱም ጊዜና ዛሬ ደግሞ በባሰ ደረጃ በወያኔ አገዛዝ እያየ ነው። ያድርባይነቱ አጼ መለስ ዜናዊ በስልጣን ነውና በበዝ ዙሪያ እንደሚፈሉ ቆሻሻ ዝንቦች አድርባዮች ዛሬ በስተዋል። ፍርሃት መንገሱ ደግሞ የተያያዘና የሚጠበቅ ነው። ገና ከመጀመሪያው የብሔረሰብ ቡድናቸውን ፈልፍለው ከመለስ ጎን ስልጣን ለመቀራመት የተራወጡ ብዙዎች ነበሩ። ልጆቹ ሲያዛዝኑ፣ ሰላምን ሲወዱ፣ ልብሳቸውን እንጂ ሰውን በአደባባይ አልሰቀሉም ብለው ወያኔን ያሞገሱና የተቃወሙትን ያወገዙ ጥቂቶች አልነበሩም። ከባድ አገር በፍጥነት በረው ተመልሰው ብሔረሰባዊ ትስስርን ጠቅሰው ወይም የወያኔ ጠላት ጠላቴ ነው ብለው ሀገር ወዳዱን አብጠልጥለው አስመራ ድረስም ተጉዘው ኢትዮጵያን አውግዘው የመለስ ጎሽ በርታ ያገኙ ጥቂቶች አልነበሩም። በሕዝብና በአገር ወዳድ ወጣት ደም ሁለንተናቸው ርሶና ተጋልጦ ንስሐ እንኳን ሳይዳዳቸው ትላንት የፈጁትን ከወጪ ቀሪ በሚል ሊፈጁ ዛሬም የሚቅበዘበዙትን ልዩ ልዩ ጭንብል እያጠለቁ ግን የቆየ ወንጀላቸውን ሊቀጥሉበት የሚጥሩትን መታዘብ ችለናል። ድርጅቶችን መደበቂያ ያደረጉ በኢትዮጵያዊነት ካባ የከረፋ ሰብእናቸውን ሊሸፋፍኑ የሚራወጡትንም ታዝበናል። አድርባዎችንስ አይገቡም። ቅዱስ መጽሐፋቸው የክህደት ነውና የፈጸሙት ወንጀል ስለማይከሰትላቸው ንስሐ የተባለው ጉዳይ አይገባቸውም። አይናውጣና የሌባ አይነ ደረቅ መስለው የሚታዩትም ወደው አይደለም። ቅሌትን ደጋግመው ሲለብሱ ትላንት ከህዝብ እኩል ወገዛ ያመጣባቸውን አድርባይነት ሲያነሱ የሚሰማቸው ቅሬታ የለም። ቅሌትና ቅሬታ ሆድና ጀርባ ናቸው። አድርባይነት ከዛ ይልቅ ይርክስት ነው። ከርሳ ደረነት በቀላሉ የሚገላገሉት በሽታ አይደለም። ሰው ይቀየራል በሚለው አማኝ ብንሆንም ይህ ለውጥ ከመጽ የባሰ አስጨናቂና ከባድ መሆኑንም አይተናል። ጀግና ከመሆን ፈሪ፣ አርበኛ ከመሆን ባንዳ፣ ሀገር ወዳድ ከመሆን ካዲ ወይም የወያኔ መጋዣ መሆን ቀላሉ ለሚገኘው ለዚህ ነው። ግለሰቦች ታሪክ የሰጣቸውን ቅድስት ተልእኮና ቦታ ትተው ከወያኔ ሸበጥ ስር ወድቀው ሲጨቀዩ የምናየውም ለዚህ ነው። አጼውንም መንግስቱንም መለስንም የሚያገለግሉትን እናውቃቸዋለን። ደልቷቸውና በልጥነን ብለው እየኖሩ ናቸው። ትናንት የስንቱን ንጹህ ደም አፍስሰው ካራጆች በጎንደርም በአራዳም በጅማም በሐረርም ወዘተ ውለው ዛሬ በተገላቢጦሽና በድርቅና ሀገር ወዳድ እኛ እንጂ ማን ሌላ ብለው ሰለባ ያደረጉትን ሽብር ያካሄዱበትን ዛሬም ሊያደሙ የሚራወጡትን እያየን ነው። ቅሌት የለመዱ በቃኝን አያውቁምና ከዛሬ ነቅ ሸብጣቸውን ያቆነጃሉ ያመቻቻሉ እንጂ አይብቃ ሲሉ አይታዩም። አመንበት ታገልንለት ያሉትንም አቋም ሆነ ድርጅት ከመቀጽበት ከተው ከወያኔ በባሰ ጠላት የሚሆኑትም ለዚህ ነው። ይህን ሁሉ ማስቀደሙ አስፈላጊ የሆነው በዙሪያችን እየተካሄደ ያለውን ክህደትና ብኩንነት በሚገባ ለመረዳት እንድንችል በሚል ነው። በጥቅሉ ሰው ከይሲ ነው ብለን መደምደሙ ስህተት ነውና የክህደትን ይዘትና መሰረት መረዳት ማወቅ አለብን። የአድርባይነትን ፖለቲካ ኢኮኖሚያዊ መሰረት መረዳት መቻል ይኖርብናል። በተለመደ አነጋገር ስግብግብ ከርሳም ሆዳም እንላቸዋለን። ብዙ ቢሸፈክቱም ገል ቢያወሩም ዝብርቅርቅ ያለ ማጠየቂያ ቢያቀርቡም ጎህ ሲቀድ የሚጋለጠው ዋናው ምክንያታቸው የራሳቸውን የግላቸውን ጥቅም ሆዳቸውን ከሀገርና ከህዝብ ፊት ማስቀደማቸው ነው። ከርሳ አደር ወይም የሆድ ሎሌ መቅደሱ እምብርቱ አጠገብ ነው። ሀገሩ ሆዱ ነው። ወገኑ ህዝቡ ከርሱ ነው። ታውሯል አይፈረድበትም ልንል ይዳዳናል። መርጦ ወንጀለኛ የሆነን ግን ችግሩን በሽታውን እንረዳለን ብለን እናልፈው ይከብዳል። የደርግ ባለስልጣን ሆነው ለስንት ንጹህ ዜጋ መፈጀት ተጠያቂ የሆኑ ዛሬ ከታሰሩበት ቦታ ሆነው የገማ የገለማ ድሮም ያልታመነ ክሳቸውን ከመደርደር ሌላ የተሻለ ዲስኩር መከላከያ ነጥብ ማጣታቸውን ስንታዘብ በሀገራችን በኢትዮጵያ ንስሐ ደብዛዋ ጠፍቶ ቅሌት ግን እቴጌ መሆኗን እናያለን። ይህ ጸረ ንስሐ አቋም ደግሞ በመሰረቱ ታሪክን ገዳይ ነውና ማሩኝ አጥፍቻለሁ በጠፋበት በቀልና ዋጋውን ያገኛታል መስፈኑ አያስገርምም። ፍቅረ ስላሴ ወግ ድረስ የዘረፈው ገንዘብ ይቅርና ከነ መንግስቱ ጋር አብሮ ላወጀውና ላካሄደው ቀይ ሽብር ኃላፊነቱን መቀበል አቅቶት መስዋዕትነት የተቀበሉትን እነ ተስፋዬ ደበሳይ ሊሆን እጅል መነሳቱ የዚሁ ምሳሌ ነው። ያላቆነ ሰይጣን ሳያቀስ አይለቅም ነው። ወያኔ ደግሞ የሰይጣንን ነገር ለእኔ ተውልኝ ያለው ገና ከደደቢት ጀምሮ ነው። ለባለጌ ደግሞ ገሉ ውርደቱ መሆኑን መቼም ልንዘነጋ አይገባም። የፖለቲካ ትግል ውስብስብ እንደመሆኑ መጠን ሁኔታው ሲቀየር በነበረው ግትር ብሎ መገኘት ምናልባትም ለአደጋ ሊያጋልጥ ይችል ይሆናል። ተጨባጩን ሁኔታ መርምሮ የኃይል ሚዛንንና አስተላለፍን አጢኖ ተገቢውን ማስተካከያ ማድረግ፣ እቅድን መቀየስ፣ መስመርን ማስተካከል ያስፈልጋል። ይህ ግን ነጋጠባ መርህን መቀየር ማለት አይደለም። ገንዘብ አይቶ ሃይማኖትን የሚለውጥ ግለሰብ ከግትርነት ራቀ ሳይሆን የሚባለው እምነቱን ለገንዘብ ሸጠ ነው። ወያኔ ብልጥ ነው ጮሌ ነው፣ ኢህአፓ ግን ግትር ነው ብለው የተቹ ብዙዎች አሉ። ወያኔ ጠዋት ሲነሳ ትግራይን ሊገነጥል ነው ጣላቴም አማራ ነው ብሎ ውሎ አድሮ ያደግ ነኝ ብሎ ማታለሉ ለሊቢያው ጋዳፊ አረቦች ነን ማለቱ ለሱዳንም ለዚህ አድባሬም አደሩ የታላው አልባኒያም ኮሚኒስት ነኝ ካለ በኋላ ከእኔ በላይ ጸረ ኮሚኒስት የአሜሪካ አሽከር የለም ብሎ መፈጠሙ ወዘተ ወዘተ ባጭሩ ወያኔ እጥፍ ልምጥ ብሎ ራሱን ልጭያጭ ማቅረቡ ብልህነት ባለዘዴ መሆን ግትርነትን ማስወገድ የሚመስላቸው ብዙዎች ናቸው። በተግባር ምን ዋጋ ተከፈለ ለሚለው ምላሽ ተፈጻሚችን በፊት ደግሞ በመሰረቱ ወያኔ ኢትዮጵያን ማፍረስ የሚለውን እምነቱን ሸፈነ እንጂ አልተረዘው ወያኔ በመሸበት ሲያድር ልግዛህ ላለው ሁሉ ሲገዛ የጮሌነቱ ብላሽ አልነበረ ለሶማሌ ወይም ለዚህ አድባሬ ሲያድር የምዕራብ ሶማሊያ ንጹህ አውጪ ግንባር ይባል የነበረውና አስካዳማ ናዝሬት ድረስ ያለው መሬት የሶማሌ ነው ይል የነበረውን ደግፎና ጥያቄውን ተቀብሎለት ነበር ከዚህ አድባሬ ጋር በጸረ ደርግ ሳይሆን በጸረ ኢትዮጵያ ተልእኮ አብሮ ተሰማርቶ ነው ግትር የሚባለው ያባ ግን የኢትዮጵያን መሬት የሶማሌ ነው ብሎ አልፈርምም በማለቱ ወያኔ ከዚህ አድባሬ ያገኘውን ጥቅምና ትጥቅ ሳያገኝ ቀረ ሱዳንንም በተመለከተ ወያኔ ያደረገው ተመሳሳይ ነው የተራቡ የትግራይ ተወላጆችን ሞትን የሚያስከትል ስደት ዳርጎ የአሜሪካንን ፍላጎት ሲያሟላ ብዙ ሺዎችን ለሞት ሰጥቶ ነው ከአሜሪካ እርዳታ ያገኘው ከሻዕቢያ ጋር የተቆራኘው ደግሞ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ከመቀበል ሌላ የትግራይ ወጣቶችን ወደ ናቅፋ ሰዶ ለሻዕቢያ ጥይት አብራጭ አድርጎ ነው ይያባ ይህ ሁሉ አጥፊ አድርባይነት ጸረ ኢትዮጵያዊነትን እንቢ ብሎ በማለቱ መጎዳቱ ባይቀርም እሺ ብሎ እንደ ወያኔ ሀገርና ህዝብን ሽጦ ለስልጣን ቢበቃ ኖሮ መከራው የኢትዮጵያ ህዝብ ላይ በወረደ ነበር ስለዚህ የወያኔ ሀገር አጥፊ አድርባይነት ወይም ጮልነት ብልህነት ሳይሆን የሚወገዝና ዛሬ ውጤቱም እየታየ ያለ አሳፋሪ አድርባይነት ክህደት ነው ከሃዲ ከመሆን ደግሞ በአላማ ጸንቶ መገኘት ይመረጣል እንደ ጭጎጎት ከስልጣን ለመጣበቅ የሚጥሩ ክፍሎች ነጋጠባ ህዝብን ሆነ አላማችን ያሉትን መካድ ልማዳቸው ሆኖ ይገኛል የኢትዮጵያን ዩኒቨርሲቲ ያጠፋ ያለው ግለሰብ የፓርላማ ተብየው ቱልቱላ የድንቁርና ሚኒስትር የሆነችው ጉድ የብርደገምድልነት ሚኒስትሩ ተለጣፊው በጅምላ የዚህ ክህደትና አድርባይነት ምሳሌ ናቸው ይህ አጸያፊ ሆድ አምላኪነት በተለይም በአንዳንድ ግለሰቦች ሶስት ተቃራኒ ስርዓቶችን በከፍተኛ ደረጃ በማገልገል ወይም በማማከር ተከስቷል ያጤውን መንግስትና ስርዓት ደግፎና ተንከባክቦ የነበር ለውጡ ሲመጣ ደግሞ የዚያ ስርዓት ተቃራኒ ለነበረው የመኮንኖች ትርክም በከፍተኛ ደረጃ አገልጋይ መሆን ከዚያም ደግሞ ወያኔ ሲመጣ ሀገር ይሁነኝ ብሎ ሊያጠፋ ለተነሳን አገዛዝና ቡድን አማካሪ ወይም ሚኒስትር ሆኖ መገኘት የሰላ አድርባይነት ምሳሌ ነው ከነዚህ ተምቾች ሀገሪቷም የፖለቲካው መድረክ ካልተላቀቀ ጉዳት መከተሉ አይቀሬ ነው ለመጣው ሁሉ ማደር መጎንበስ ፈሪልናቱ መሆን ብልጠት ሳይሆን ሀገራት ሲያድርባይነት ነው ፍርሃት ያለ ቢሆንም ከመሞት መሰንበት በሚል የንፉቁቅ መመሪያ ከመሬት ተደፍቶ ትከሻን ጫንቃን ለቀንበር ሁሌም ማመቻቸት ደግሞ አሳፋሪ ነው ማንኛውም ሀገር ወዳድ ኢትዮጵያዊ ለወያኔ አንገቱን ደፍቶ አንደበቱን አፍኖ መገዛትና መንበርከክ ያለበት ወያኔን በተቻለው ሁሉ መታገልና ማስወገድ ነው የሰው ታናሽ ያደርጋል ትንሽ እንበልና ዜጋ በመላ በትንሽነት ተፈርጆ ሀገርና ታሪክን ማዋረድ አይኖርበትም ህይወት ሚዛኗ ከባድ ቢሆንም በርግጥ ውድ ህይወት ማለት የምንችለው የተከበረች ህይወት ሆና ትትገኝ ነው ተዋርዶ መኖር በደፈናው መበርከት እንጂ ኑሮ ሊባል አይችልም ኑሮ ካሉት መቃብርም ይሞቃል ሲባል ኑሮ ብላችሁ አትቀበሉት የሚል መልእክትንም ያዘለ ነው ግፍን ችሎ መኖር እዘን ትዕግስተኛ አያስብለውም ለመብቱ ቆርጦ መታገል ያቃተው ብሎ ያስተቸዋል እንጂ ህዝብ ምን ቢወገር ቢሰቃይ ተሽ ብሎ ጠፊ አይደለምና ውሎ አድሮ አሸናፊ መሆኑ አያጠራጥርም ውሎ አድሮ ግን ባለፈው እንዳየነው 17 አመት 44 አመት ሊወስድም ይችላል። የወያኔን ካየን ደግሞ ባንዲት ቀን እንኳን ሀገሪቷን በከፍተኛ ደረጃ እየጎዳ ያለ ካዲ ቡድን በመሆኑ ጊዜ ሊሰጣው ትዕግስት ሊለገሰው ልንችለውም ከቶም መቼም አይገባንም። ህዝብ ደግሞ አቸናፊ የሚሆነው አልጠፋም አለው በማለቱና ይህም አቅ በመሆኑ ብቻ ሳይሆን ህልውናውን ለማስረገጥና ለማስከበር ሲታገል ብቻ ነው። ይህ ደግሞ ሀያሏን ጣሊያንን በተዋጉት አርበኞቻችን የተለገሰን ትምህርት ነው። ወደ መከረኛው የፍልስጤም ህዝብ መልከት ካደረግን ይህንኑ እንገነዘባለን። ወሳኙ ትግል ነው። በተገቢ መንገድ ለመታገል ደግሞ አንድም ጠላትና ወዳጅን መለየት፣ በሌላ በኩል ደግሞ የትግሉን ስልት መተለም ያሻል። ጠላትን ለማግኘት ሲወረጉሩ በወዳጅ ሲጀምሩ ተብሏልና የህዝብ ወገን መስለው የጠላትን ስራ የሚሰሩትን ማወቅ ማራቅ አድርባይነትን ጸጋት መስለው ከወያኔ ጋር ሀገራችንን ሊቀራመቱ የሚሹትንና በድርጊታቸው ወያኔን የሚያግዙትን ማወቅ ማራቅ መታገልም አለብን። መሀል ሰፋሪ ብሎ በደፈናው ከመደርግ ለማውገዝ ባንቃጣም በመመርከትና ግትር ባለመሆን ሽፋን ከወያኔ ጎን በተጨባጭ የሚሰለፉትን ሆዳሞች አድርባዮች መቼስ ምን ይደረግ በሚል የምናልፋቸው ሊሆኑ አይችሉም። ጸረ ወያኔውን ትግል ለማዳከም ሳይታክቱ የሚጨረጨሩትና በዚያ አፋቸው ደግሞ ጸረ ወያኔ ነን ወይም ከተቃዋሚ ጎራ ነን ብለው ሊያደናግሩ የሚከጅሉትን ባንዳ ተለይ፣ ፈሪ ተለይ፣ ሆዳም ተለይ ብሎ ማስወገድ የግድ ነው። ይህ ማክረሽ ሳይሆን ጎራን መለየት ነው። አስመሳይ ወዳጅን አቅፎ ጠላትን መዋጋት አይቻልም። የሊባን ጠበቃ ደርበ ሁጋ ያሉት ወላጆቻችንን ማድመጥ ይኖርብናል። ከዚህ ባሻገር ደግሞ የትግልን ስልትን በተመለከተ ውሳኔውን ለአድርባዮችና ለጠላት መተው ከቶም የሚታሰብ መሆን የለበትም። ወያኔን እንዴት እንደምንታገለው ወያኔ ይወስንልን ዘንድ ልንተው አንችልም። ወያኔን እንዴት መታገል እንዳለብን ለወያኔ ያደሩ ሆዳሞች እንዲነግሩን መፍቀድ የለብንም። ትክክለኛው የትግል ስልት መለስ ዜናዊና መሰሎቹን የሚረብሸው የሚያራውጠው የሚያምሰው የሚያንገላውደውና ብሎም የሚያንኮታኩተው ነው። በመሰረቱ ጉዳዩ ሰላማዊ ወይም የትጥቅ በሚለውም ላይ አይደል። በሁሉም መስክ አምርሮ ትግል ከተካሄደ ወያኔ ሊመታ ሊወድቅ ይችላል። ቁም ነገሩ ስለ ትግል ማውሳቱ ቀርቶ መታገሉ ላይ ማተኮሩ ነው። ትግል የተባለው ግን ከወያኔ ያው ሙሉ እንጀራውን ሳይሆን የሻገተን ጎቻን ለመካፈል ከሆነ ቀልድ እንጂ ሌላ አይደለም። መለስ ዜናዊ ሲጨንቀው ይሾመናል ብሎ የሚያሰፈስፍ ተቃዋሚ ጎራው ከወያኔ ነው። ትግሉ እንዳይፋፋም በሰበብ አስፋሙ እንቅፋት የሚሆነው ታጋይ ተቃዋሚ አይደለም። መለስ ዜናዊ ከወደቀ ማት ይወርድብናልና ይበርክትልን የሚል ተቃውሞው ሲያይል አፍራሽ ውሃ የሚቸልሱ የሚልፈሰፈሱ ተቃዋሚ ሳይሆኑ ተቃዋሚን እንደ ጓያ አሽመድማጆች ናቸው። ከፊታችን ያለው ቃላት ደግሞ አደብ ገዝቶ ከስተቱ ተምሮ የሚሻሻልና የሚለወጥ ሳይሆን በድንቁርናው በጥፋት ጎዳናው በወንጀሉ የሚቀጥል የዘረኛ ወሮ በላ ጥርቅም ነውና ቢለሳለሱለት ሰንሰለት ያጠብቃል እንጂ ሩሩ አይሆንም። መለስ ዜናዊ የሚቀጥለውን ምርጫ በተለመደው ማጭበርበር ሊወጣው ተዘጋጅቷል እንጂ የተቃዋሚዎችን ፍትሃዊ ጥያቄ ማለትም በትግል ተወጥሮ ካልተገደደ በቀር ይቀበላል ማለት ዘበት ነው። ዛሬም ባፈመና ጎዳናው ለመክነፍ እየጣረ ነው እንጂ የተለወጠ እየተለሳለሰ አይደለም። በመሰረቱ መቀየርም የሚችል ቡድን አይደለም። በወንጀል የከበረ ቡድን ነው። ሀገር ሽጦ ለስልጣን የበቃ ቡድን ነው። ሀገር ገንጥሎ በስልጣን የቀጠለ ቡድን ነው። በገንዘብና በጥቅም ብዙዎችን የገዛ ቡድን ነው። አልፎለታል። ለምን ይቀየር ዘንድ ይለወጥ ዘንድ ይጠበቃል? በገደትና በዘረኝነት ተደናቅሮ ይያለ ለምንስ ወያኔ ليك بده ليهون ليتوب يالي السبسي تبقال فلزيهم لوياني لما اللسالسنا بلوم لما قنبس مطر وياني إلا وطال وين تلوتو على اليمين ما تيكيان مغنيات المغرب أي تشالب عدرباي النت خدام النت عشان فنيالنو مالتي ميشلو وياني وياني نو ناوكو عالن وي أساسوس تامت تشكمنو عالن ناوكو يقبل ثلاث بلممت ودا جايهون منا ويانين يمن لما متو سايهون شنكات النافرات بميسد بتغل واكفن يمن تلو سريتو بتاع زرن يابو دنو ين تاريكاوي تغلات شنن كذبو لما درس جن كذب غورا دبلك قبلو يزبن تغل يتغل كن هبرت الناك نجد لما داكا ميمترو تلجيتو ما وكنا بتغل ماش مدمد يقدنو مولد قوان قوانون لتفالو كلهم إتبتاوي على مهنون إنما اللسم أفايتونا سأرى ويانين يالم هلو نومالت أيضا لهم والتام والردم جن لهدو يعجرنا لويانين يقنبس عدرباي هادر ترنجي هادر وداد أيضا لهم لزيانة فري للناتو ببال الناتو كتوم إتيوبيا عيد اللجن قدام لخلو كل كلاب يو فينو تشون تاريخ لاتفا لقيت او تيروت بعل اللي تفا قونيت او تعمل تقلو تعبتا عشقا نسهرو اندالا كيكا تورا ورا اندالو كيكا هكا 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 كما لا هلون تبيال كاغرون تاريك يقال شارد وراي سنتو دمال كما تار من قدي وسار من قد عند ميتنا عند بي ولد أبدا سوكاش لجاي ولد أغرى وراش لجاي ولد تاريك أبرابي لجاي ولد I'm